የአሜሪካ ድምጽ ራዲዮ ጣቢያ ነው።
Then the Electoral Commission did not see fit to consult.
የምርጫ ኮሚሽኑ የምርጫውን ቀነ ገደብ ሲያሳውቅ አስቀድሞ ከሚመለከታቸው ባለድርሻዎች ጋር ምክክር አላረገም። ይሄ ውሳኔ ህጉን የመናቅ አይነት ድርጊት ነው።
የፍታችን ጥቅምት 7 የታቀደውን ድጋሚ የኬንያ ምርጫ በተመለከተ ወቅታዊ ዘገባ እናስተማቸዋለን። ዝርዝሩ በልጧ ቢይርስ ማለት ነው።
ዩናይትድ ስቴትስ እብሪት የተናወተው ባለችው የሰሜን ኮሪያ መንግስት ላይ የተባበሩት መንግስታት ድርጅት አዲስና ጠንካራ ማዕቀብ እንዲጣል ጠይቃለች። የዚህንም ዘገባ ዝርዝር ይዘናል።
ከምሽቱ አርስተ ዜና መካከል ቀደም ሲል እንደሰማነው የኬንያው ተቃዋሚ መሪ ራይላ ኦዲንጋ ድጋሚ ምርጫው ቀን ይቀየርልኝ ይላሉ። የመን ውስጥ በሰው ሰራሽ የእርስ በርስ ጦርነት ነው ብዙ ሚሊዮን ህዝብ ያለቀው ይላል የተባበሩት መንግስታት ድርጅት። ሰሜን ኮሪያ ደግሞ በዩናይትድ ስቴትስና በሸሪኮቿ ላይ የምታካሄደውን ዛቻ ቀጥላለች የሚሉ ይገኙበታል።
እያነጋገረ ባለው የቴዲ አፍሮ የሰሞኑ የትርኢት መታገድና ሌሎች ርዕሶች እንዲሁም ሳምንታዊ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብት በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና አስጥልን፣ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ከዛሬ ማክሰኞ ነሐሴ 30 2009 ዓ.ም ዝግጅቶች ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የምታቀናብረው ብርሃን ኃይሌ፣ ስርጭት መሐንዲሱ ደግሞ ሮድሪጋድ ነው። በቅድሚያ ግን የዓለም የምሽቱ ዜና ይቀድማል። የኬንያ ብሔራዊ ምርጫ ኮሚሽን እንዳስታወቀው ባለፈው ወር ውድቅ የተደረገውን የድምጽ አሰጣጥ የሚተካ አዲስ ፕሬዝዳንታዊ ምርጫ በመጪው ጥቅምት 7 ቀን 2010 ሊካሄድ ቀጠሮ እንደተያዘለት ይታወቃል። በትናንቱም ዜናችን ገልጠናል። ይሁንና ተቃዋሚ መሪው ራይላ ኦዲንጋ በቀኑ ባለመስማማት ከጥቅምት 7 ይልቅ ጥቅምት 14 ወይም 21 እንዲሆንና ምክንያታቸውም በቂ የመዘጋጃ ጊዜ ማግኛ እንደሆነ ተገልጧል። ያለፈውንና ኡሁሩ ኬንያታ አሸንፏል የተባለበትን የምርጫ ውጤት ግን የአገሪቱ ጠቅላይ ፍርድ ቤት ባለፈው አርብ ውድቅ ማድረጉና ሌላ ምርጫ በ60 ቀናት ውስጥ እንዲካሄድ መወሰኑ አይዘነጋም። ቅድም እንዳስተዋወቅ ነው ከናይሮቢ ዘገባ ይኖረናል በኋላ የሚቀርብ።
የተባበሩት መንግስታት ድርጅት በብዙ ሚሊዮኖች የሚቆጠር የየመን ህዝብ የሚያሰቃየው ሰው ሰራሽ የሆነ ከሁለት ዓመታት በላይ የዘለቀ የእርስ በርስ ጦርነት ነው አለ። የመን ውስጥ ስለ ሰፈነው ቀውስ የተባበሩት መንግስታት የሰብአዊ መብት ድርጅት ዛሬ ጄኔቭ ውስጥ የሰጠውን ዘገባ ዝርዝር ዘጋቢያችን ሊሳ ሽላይን አድርሳናለች። ትዝታ ብላቸው ይዛቀርባለች።
የሳውዲ አረቢያ ጣምራ ኃይል እንደ አውሮፓ አቆጣጠር በመጋቢት ወር 2015 ዓ.ም የየመንን መንግስት በመደገፍ የሁቲ ሸማቂዎችን ማጥቃት ከጀመረ ወዲህ ከ11700 ሲቪሎች በላይ መገደላቸውን የተባበሩት መንግስታት ድርጅት ዘገባ ይገልጻል። ከ8000 በላይ የሚሆነውን ህዝብ የፈጁት የጣምራው ኃይሎች ሲሆኑ ለ3700 ህይወት መጥፋት ደግሞ ሁቲዎች ናቸው ተጠያቂዎቹ ይላል ዘገባው። የእርስ በርስ ጦርነት፣ ኮሌራና ከፍተኛ የምግብ እጥረት የመንን ከፍተኛዋ የሰብአዊ ቀውስ አውድማ አድርጓታል ይላል። የተባበሩት መንግስታት የሰብአዊ መብት ድርጅት የመካከለኛው ምስራቅና የሰሜን አፍሪካ ኃላፊ ሙሐመድ አሊ አንሳሪ 18.8 ሚሊዮን የየመን ህዝብ የሰብአዊ እርዳታ ያስፈልገዋል፣ 10 ሚሊዮኑ ደግሞ ከፍተኛ የህክምና እንክብካቤ ፈላጊ ነው ብለዋል።
The catastrophe is entirely man-made and a direct result of the behavior of the parties to the
ቀውሱ ሙሉ በሙሉ ሰው ሰራሽና በሁለቱም ጦረኞች በኩል ህዝብ ላይ የተከፈተ የጅምላ ፍጅት ነው። በገበያ ቦታዎች ላይ፣ ሆስፒታሎች፣ ትምህርት ቤቶች፣ ለቀብር የተሰበሰበ ህዝብ፣ አሳጥማጆችና ሲቪሎችን ያሳፈሩ አነስተኛ ጀልባዎች ላይ ሳይቀር ጥቃት ሲጣል አይተናል።
በአንዳንድ ቦታዎች ሲቪሎች የሚጠቁት ሆን ተብሎ ነው ይላል ዘገባው። የተለያዩ የሰብአዊ መብት ጥሰቶች በህዝብ ላይ ማድረስ እንደቀጠለም ይጠቅስና የሰብአዊ መብት ተሟጋቾች፣ የሃይማኖት መሪዎች፣ ጋዜጠኞች፣ የፖለቲካ ተቃዋሚዎች ያለ ፍርድ ቤት ትዕዛዝ ማሰር፣ አስገድዶ መሰወር እየጨመረ መሄዱ አሳሳቢ ነው ይላል። በሁቲ ኃይሎች ለጦርነት ከመመለመሉት ቢያንስ 1700ዎቹ በመንግስት በኩል ደግሞ 20 በመቶ የሚሆኑ ለአቅማዳም ያልደረሱ ልጆች መሆናቸውን ዘገባው ይጠቅሳል። የመንግስታቱ ድርጅት የሰብአዊ መብት ኃላፊ ዚያድ ራይድ አልሁሴኒም የርስ በርስ ጦርነቱ በፍጥነት እንዲቆም ዓለም አቀፍ ነጻ መርማሪ አካል እንዲመሰረት ጥሪ አድርገዋል። የህዝብን መብት የሚረግጡም ለፍርድ እንዲቀርቡ አሳስበዋል።
ነውጠኛው እስላማዊ ቡድን ቦኮ ሐራም ካለፈው ሚያዝያ ጀምሮ ናይጄሪያና ካሜሩን ውስጥ ባካሄደው ጥቃት ወደ 400 ሲቪሎች በአጥፍቶ ጠፊ ቡድኖች መገደላቸውን አምነስቲ ኢንተርናሽናል አስታወቀ። ይህ በዚህ ዓመት ብቻ የተካሄደ ጥቃት ነው። ባለፉት 5 ወራት ከነበረው ከእጥፍ በላይ እንደሆነ ተገልጧል። ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ዛሬ ማክሰኞ ይፋ ባደረገው በዚህ ሪፖርቱ እንዳመለከተው በነሐሴ ወር የተገደሉትን 100 ሲቪሎች ጨምሮ ካለፈው ሚያዝያ ወዲህ 223 ሲቪሎች የተገደሉበት በቦኮ ሐራም እጅ ነው ብለዋል። ከፍተኛ የደም መፋሰስ የተፈጸመበት ጥቃት የተካሄደው እንደ አውሮፓ አቆጣጠር ባለፈው ሐምሌ 25 ቀን 40 ሰዎች ቦርኖ ውስጥ በሚገኝ የነዳጅ ማውጫ ላይ ፍንዳታ በተደረገበት ጊዜ መሆኑም ታውቋል። በጎረቤት ካሜሩን ደግሞ ካለፈው ሚያዝያ ወር ወዲህ ቢያንስ 158 ሲቪሎች በ30 የተለያዩ አጥፍቶ ጠፊዎች የተገደሉ ሲሆን ሌሎች 16 ሲቪሎችም ዋዛ ውስጥ በተመሳሳይ ጥቃት ሕይወታቸው አልፏል። በእነዚህ የምዕራብ አፍሪካ አገሮች የሚፈጸሙ ግድያ ከፍተኛውን አሃዝ ያስመዘገበ መሆኑን ያመለከተው አምነስቲ ብዙውን ጊዜ አጥፍቶ ጠፊዎቹ በቦኮ ሐራም የሚመለመሉ ሴቶች እና ሕፃናት ናቸው ተብሏል። የቦኮ ሐራምን ጥቃት ሽሽት ወደ 2.3 ሚሊዮን ሕዝብ ከናይጄሪያ፣ ከካሜሩን፣ ከቻድ እና ከኒጀር የተሰደደ ሲሆን ከነዚህ ውስጥ ወደ 7 ሚሊዮን ያህሉ ለከፋ ረሃብና የምግብ እጥረት የተጋለጡ ናቸውም ተብሏል።
ከምዕራባውያን አገሮች የፖለቲካ ሰዎች መካከል ሊቢያን በቅርቡ በመጎብኘት የፈረንሳይ የውጭ ጉዳይ ሚኒስትር ዣን ዩቬዝ ሌድሪያን አንዱ ሲሆኑ ትናንት ሰኞ ከሊቢያ የተለያዩ የፖለቲካና ወታደራዊ ተቀናቃኝ መሪዎች ጋር ውይይት አካሂደዋል። የፈረንሳይ ባለስልጣን ካነጋገሯቸው መካከል አንዱ በምስራቃዊ ክፍል የነዳጅ አምራች አካባቢ ይዞታቸውን በማጠናከር ላይ የሚገኙት የጦር አበጋዙ ካሊፋ ሀፍታር ሲሆኑ ሌላው ደግሞ ከሊቢያው የአንድነት መንግስት ስር የሚሰሩት ፋይዘል ሲራጅ ናቸው። እነኚህ ሁለቱ ተቀናቃኝ ወገኖች ወደ አንድነት እንዲመጡ በአሁኑ ወቅት ያልተረጋጋ የስልጣን ክፍፍል መኖሩን የአውሮፓ ዲፕሎማቶች አመልክተዋል። የፈረንሳይ የሊቢያን ቀውስ ለማርገብ ተደጋጋሚ ሙከራ እና ጥረት ማድረጓ የሚታወቅ ቢሆንም ጣሊያን ግን የፈረንሳይን ጥረት በወጉ ያልተቀነባበረ ስትል ነቅፋለች። እንዲያውም አለች ጣሊያን፣ የፈረንሳዩ መሪ ኢማኑኤል ማክሮን የጦር አበጋዙን የጀኔራል ሀፍታርን አካሄድ ይደግፋሉና ፈረንሳይ ሀቀኛ እርቀ ድርድር ማካሄድ አይቻላትም ብለዋል።
ኦማን ውስጥ የሚገኙ ባለስልጣናት በሰጡት መግለጫ የህንጻ መሳሪያዎች የያዘች አንዲት የጭነት መርከብ ደቡባዊ ጠረፍ ባለው የሱልጣኑ ጠረፍ መስጠሟን አስታውቋል። ውስጧ የነበሩት 20ዎቹ ግን ከሞት ተርፈዋል ተብሏል። የኦማን ንጉሳዊ ፖሊስ ባለፈው እሁድ በአካባቢው አሳ አጥማጆች ትብብር ከሞት የተረፉትን የመርከቧን ሰራተኞች ምስል በድረገጽ አውጥቷል። ፖሊሶችና የኦማን የትራንስፖርትና ኮሚኒኬሽንስ ሚኒስቴር በጋራ በመሆን ባወጡት መግለጫ መርከቧ የሰጠመችው ከዋና ከተማዋ ሙስላት 385 ማይልስ ርቀት ላይ ባለው በላካቢ ወደብ መሆኑን አመልክቷል። የታንዛኒያን ባንዲራ ያላት መርከብ ከተባበረው አረብ ኤሚሬቶች ወደ ኤርትራ ነበር የምታመራው።
የተናደዱና ያመጹ የሌሶቶ ወታደሮች ከፍተኛውን የጦር አዛዥ መኮንናቸውን ተኩሰው ገደሉ። ሌፍተና ጀነራል ኮለንቴ ሞስማንቶ ይባላሉ። ከሌሎች ሁለት መኮንኖች ጋር የተገደሉት ወደ አዛዡ ቢሮ ሄደው መሪውን የገደሉት ሁለት ወታደሮች ሲሆኑ እነርሱም መልሰው በተኩስ መልስ እንደተገደሉ የአሶሺየትድ ፕሬስ ዘግቧል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ በተናገሩት ቃል ደቡብ ኮሪያና ጃፓን ከዩናይትድ ስቴትስ ተጨማሪ ወታደራዊ የጦር ትጥቅ እንዲገዙ ፈቃድ የሚሰጡ መሆናቸውን አስታወቁ። ይህ የፕሬዝዳንቱ ውሳኔ ሰሜን ኮሪያ ባለፈው እሁድ ላካሄደችውና ሃይድሮጂን ቦምብ ነው ተብሎ ለታመነ ፍንዳታ መልስ ተደርጎ ተወስዷል። ፕሬዝዳንት ትራምፕ በትዊተር መልእክታቸው ጃፓንና ደቡብ ኮሪያ እጅግ ዘመናዊ የሆነ የጦር መሳሪያ ትጥቅ እንዲገዙ ፈቃድ ሰጥቻለሁ ነው ያሉት። መጽሔት ወደ ኋላ ዘገባ ይኖረዋል። ዜናውም በዚሁ አበቃ።
ክብራትና ኩራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት ስርጭታችንን ነው። አስተናጋጆች አሉላ ከበደና
አዲሱ አበበንን በአለም ዜና የጀመረው በደበኛ ፕሮግራማችን አድማጮች በ19ና በ22 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
ሳምንታዊው ቅንብሮች ከዘገባዎቹ በተጨማሪ ማለት ነው ሐኪሙን ይጠይቁና ንግድና ምጣኔ ሀብት ልዩ ልዩ ዝግጅቶቻቸውን ይዘው በሁለተኛው አጋማሽ ጠብቋቸዋል። በቅድሚያ ግን አሁን በቀጥታ የምሽቱን አቢይ ርዕስ።
የኬንያ ምርጫ ኮሚሽን ቀደም ሲል በዜናው እንደገለጠ ነው የፊታችን ጥቅምት 7 አዲስ ፕሬዝዳንታዊ ምርጫ እንደሚካሄድ ገልጦ ነበር። የተቃዋሚ መሪው ራይላ ኦዲንጋ ግን ከምርጫው በፊት ምርጫ አስፈጻሚዎች በሕግ መመርመርና አንዳንዶቹም ከስራ መባረር አለባቸው በማለት ዛሬ መግለጫ አውጥተዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል።
የኬንያው የተቃዋሚ ፓርቲ መሪ ራይላ ኦዲንጋ የኬንያ ሀገር አስተዳደር ሚኒስትር ትላንት ያስቀመጠውን የሀገሪቱ የፕሬዝዳንታዊ ምርጫ ቀነ ገደብ እንደማይቀበሉ ዛሬ አስታወቁ። ሚስተር ኦዲንጋ ከፓርቲያቸው አመራሮች ጋር በመሆን በሰጡት መግለጫ የኬንያ የምርጫ ቦርድ የምርጫውን ቀን ሲወስን ባለ ጉዳዮችን ማማከር እንዳለበት በማስቀመጥ ፍሬድ ማቲያንጊ ያስቀመጡትን ውሳኔ ተችተዋል። ምርጫ ቦርዱ በድጋሚ ሊካሄድ ያለውን ፕሬዝዳንታዊ የምርጫ ቀን ካላሻሻለ ኦዲንጋ በምርጫው እንደማይሳተፉ ዝተዋል።
የምርጫ ኮሚሽኑ የምርጫውን ቀነ ገደብ ሲያሳውቅ አስቀድሞ ከሚመለከታቸው ባለድርሻዎች ጋር ምክክር አላረገም። ይሄ ውሳኔ ሕጉን የመናቅ አይነት ድርጊት ነው። ከዚህ በፊት ኮሚሽኑ ከፓርቲያችንና ከጁብሊ ፓርቲ ጋር አንድ ላይ እንደሚያማክሩን በይፋ አሳውቆ ነበር። ይህም የምርጫውን ቀነ ገደብ ውሳኔ ብቻ ሳይሆን ምርጫው እንዴት መካሄድ አለበት የሚለውንም ያካትት ነበር። ይሄ ሁሉ ሳይደረግ ሚስተር ማቲያንጊ ትላንት የምርጫው ቀን በኦክቶበር 17 እንዲካሄድ ውሳኔ አስተላለፉ። የሀገሪቱ ተማሪዎች ሁኔታን ከግምት በማስገባት ብለው ይሄ ማለት እንግዲህ ውሳኔውን ጫና በመፍጠር የሰጠው ጁብሊ ፓርቲ ነው እንጂ ኮሚሽኑ አይደለም ማለት ነው።
ትላንት ምሽት የኬንያ ሀገር አስተዳደር ሚኒስተር ፕሮፌሰር ፍሬድ ማቲያንጊ ምርጫው ከሀገሪቱ የተማሪዎች ፈተና ሰሌዳ ጋር እንዳይጋጭ እንዲሁም ትምህርት ቤቶችም ለምርጫ ጣቢያነት ክፍት እንደሆኑ በማለት በድጋሚ ሊካሄድ ያለውን ምርጫ በጥቅምት ወር መጀመሪያ እንዲካሄድ በመግለጫቸው ጠይቀዋል። ራይላ በዛሬ የተቃውሞ ንግግራቸው ምርጫው ሊካሄድ መሟላት አለበት ያሉትን ቅድመ ሁኔታዎች አስቀምጠዋል። በመጀመሪያ የምርጫ ቦርዱ የመሰረተ ልማቶችና የቴክኖሎጂ ቁሳቁሶች በግልጽ ኦዲት መደረግ እንዳለባቸው፣ ፓርቲያቸው የምርጫ ቦርዱን የመረጃ ማስቀመጫ የማግኘት ፍቃድ እንዲያገኝ፣ እንዲሁም ውጤቱ በተሻረው ምርጫ ላይ የማጭበርበር ወንጀል ፈጽሟል ያሉ የምርጫ ቦርድ ሰራተኞችም በፍርድ ቤት መጠየቅ አለባቸው ሲሉ አስቀምጠዋል። ራይላ ፍርድ ቤት እንዲቀርቡ የጠየቁት የኬንያ የምርጫ ቦርድ ሰራተኞች ቁጥር 6 ሲሆኑ ከ6ቱ ውስጥ በምርጫ ቦርዱ በቴክኒክ ክፍል ኃላፊነትና በስራ አስፈጻሚነት የሚሰሩ 2 ኃላፊዎች ይገኙባቸዋል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የምርጫውን ውጤት ውድቅ ካደረገ በኋላ የኬንያ የምርጫ ቦርድ ዋና ኃላፊ ወፉላ ቸቡካቲ የሀገሪቱ አቃቢ ሕግ በማንኛውም የምርጫ ቦርዱ ሰራተኛ ላይ ምርመራ በማካሄድ ወንጀል የተገኘበትን የቦርዱ ሰራተኛ ህጋዊ እርምጃ ይውሰድበት ሲሉ ተናግረው ነበር። እስካሁን የኦዲንጋን የተቃውሞ መግለጫ በማስመልከት የኬንያ የምርጫ ቦርድ በይፋ የሰጠ መግለጫ የለም። ነገር ግን የጁብሊ ፓርቲን በመወከል በኬንያ ፓርላማ መቀመጫ ያላቸው የፓርላማ አባላት ትላንት በኬንያ የምርጫ ቦርድ የተወሰነውን የምርጫ ቀነ ገደብ እንደሚቀበሉ ዛሬ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ደቡብ አፍሪካ ይወስደናል። የደቡብ አፍሪካ ተቃዋሚ ድርጅቶች ወይም ፓርቲዎች የሀገሪቱን ፕሬዚዳንት ጃኮብ ዙማን ከስልጣን ለማስወገድ ቆርጠው ተነስተዋል ይላል ተከታዩ የመጽሔት ዘገባ። በዝርዝሩም ሁለቱ በደቡብ አፍሪካ ያሉ ተቃዋሚ ፓርቲዎች ጥረታቸውን በሕገ መንግስታዊ ፍርድ ቤትና በፓርላማ ወይም ፓርላማ ድረስ አድርሰውታል ትለናለች የአሜሪካ ድምጽ ዘጋቢ አኒታ ፖል ከጆሃንስበርግ በላከችው ዘገባ። አዳነች ሳዬ ታቀርበዋለች።
በፕሬዚደንት ጃኮብ ዙማ ላይ ሲቀርቡ የቆዩት የሙስና ክሶች የሀገሪቱ ምክር ቤት የትምምን ድምፅ እንዲነፍጋቸው ተቃዋሚዎች 8 ጊዜ እንዲሞክሩ አነሳስቷል። ሆኖም አልተሳካም። በምክር ቤቱ የብዙሃንነት ቦታ ባለው ሀያሉ ገዢ ፓርቲ በቀላል ተሸንፈዋል። ዛሬም ዙማን ከስልጣን ለማውረድ በሀገሪቱ ከፍተኛ ፍርድ ቤትና በሀገሪቱ ምክር ቤት ተሞክሯል። የኢኮኖሚ ነጻነት ታጋዮች የተባለው ተቃዋሚ ፓርቲ ፕሬዚደንት ዙማ በገጠር ያለውን የግል ቤታቸውን ለማሳደስ 20 ሚሊዮን ዶላር የሚሆን የህዝብ ገንዘብ ሲጠቀሙ የደቡብ አፍሪካ ፓርላማ ሊቆጣጠራቸው አልቻለም ሲል 11 ዳኞች ወዳሉበት ህገ መንግስታዊ ፍርድ ቤት አቅርቦታል። ቴምቦካ እንጉጋይ ቶቢ ያብራራሉ።
In summary, what we are asking the court to do is to direct parliament.
ባጭሩ ለመግለጽ የምንጠይቀው ያለ ነው የፕሬዝዳንቱ ተግባር ያስከስሳቸው እንደሆነ የሀገሪቱ ምክር ቤት እንዲመለከተው የህገ መንግስቱ ፍርድ ቤት ትዕዛዝ እንዲያስተላልፍ ነው።
ፍርድ ቤቱ በበኩሉ የምክር ቤቱ 2/3 አባላት ፕሬዝዳንቱ እንዲከሰሱ ድምጽ ከሰጡ ሊከሰሱ ይችላሉ ይላል። ይሁንና ገዢው የአፍሪካ ብሔራዊ ኮንግረስ ከምክር ቤቱ መቀመጫዎች 62ቱን ስለሚቆጣጠር ተግባራዊነቱ አጠራጣሪ ይሆናል። ሌላ በኩል ደግሞ ዲሞክራሲያዊ ውህደት የተባለው ዋናው ተቃዋሚ ፓርቲ በኬፕ ታውን ምክር ቤት ቀርቦ ከሚገባው ጊዜ ቀድሞ ምርጫ እንዲካሄድ መላው የሀገሪቱ ምክር ቤት እንዲፈርስ በሚል ለመከራከር ተዘጋጅቷል። ገዢ ፓርቲ በምክር ቤት ላይ ባለው ጥንካሬ መሰረት ፕሬዝዳንቱ የሚከሰሱ ምክር ቤቱም የሚፈርስ አይመስልም። በዛም ላይ የዙማ የገዢ ፓርቲ ፕሬዝዳንትነት በመጪው ታህሳስ ወር ያበቃል። አዲስ የድርጅቱ መሪ ይመረጣል። ይህም ፕሬዝዳንቱን ማግለሉ አይቀርም። የፕሬዝዳንትነታቸው ጊዜም ከሁለት ዓመታት በኋላ ያከትማል። ኦብሪ ማትሺኬ የተባሉ ተንታኝ ግን ተቃዋሚ ፓርቲዎች ከቅርብ ጊዜያት ወዲህ ሲያካሄዱት የቆዩት ትግል የሚቀጥል ነው ይላሉ።
So what is happening today at the Constitutional Court is part of a broader and multiple
ዛሬ በሕገ መንግስታዊው ፍርድ ቤት የሚካሄደው ያለው ነገር ተቃዋሚ ፓርቲዎቹ የአፍሪካ ብሔራዊ ኮንግረስን ለማዳከም ያቀዱት ሰፊና ዘርፈ ብዙ ስትራቴጂ ነው። ተቃዋሚዎቹ የፕሬዝዳንቱን አሉታዊ ገጽታ አጉልቶ በማቅረብ በአፍሪካ ኮንግረስ ፓርቲም እንዲንጸባረቅ በማድረግ ከሁለት ዓመታት በኋላ በሚካሄደው ምርጫ ተቃዋሚዎች የተመቻቸው ሁኔታ እንዲፈጠርላቸው ለማድረግ ነው።
የአፍሪካ ብሔራዊ ኮንግረስ የምክር ቤት አባላት ቃል አቀባይ ኖሴባ ማህሏሊ በበኩላቸው ተቃዋሚው የዲሞክራሲያዊ ውህደት ፓርቲ በምክር ቤት ያቀረበው የውሳኔ ሐሳብ ዋጋ ቢስ ነው ይላሉ።
It is proving that they are not interested in solving the problems of this country, but instead
የሀገሪቱን ችግር የመፍታት ፍላጎት እንደሌላቸው ነው የሚያሳየው። ምክር ቤቱ እንዲፈርስ የውሳኔ ሐሳብ በማቅረብ ምክር ቤቱን ለማናጋት ነው እየጣሩ ያሉት። አላማቸውም የጥምረት መንግስት እንዲመሰረት ለማድረግ ነው።
የፕሬዝዳንት ዙማ ቃል አቀባይ ምላሽ ለማግኘት የተደረጉት ሙከራዎች አልተሳኩም። ፕሬዝዳንቱ ለብሪክስ የኢኮኖሚ ጉባኤ ቻይና ሄደዋል።
ወደ ምሽቱ የመጨረሻ ትንታኔ ርዕስ እናልፋለን። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በሰሜን ኮሪያው እብሪተኛነት በተጠናወተው መንግስት ላይ አዲስ ጠንካራ ማዕቀብ እንዲታወጅ የጠየቁት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ናቸው። የሀገራችን ትግስት ገደብ አለው እኮ ሲሉ አስጠንቅቀዋል። የቪኦኤዋ ማርጋሪት በሽር ዝርዝሩን አስተላልፋለች። ቆንጅታዬ።
ሰሜን ኮሪያ እሁድ ዕለት ያካሄደችው 6ኛዋና ከስካሁኖቹ ግዙፉ የኒውክሌር ሙከራ ፈጥኖ ነው ዓለም አቀፉ ውግዘት ያስከተለው። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ ለአምባገነኑ የሰሜን ኮሪያ መሪ ኪም ጆንግ ኡን ጥብቅ ማስጠንቀቂያ አስተላልፈዋል።
His abusive use of missiles and his nuclear threats show that he is begging for war.
በሚሳኤልና በኒውክሌር በደቀኑ ስጋት የጦርነት ያለ ህያሉ የለመኑ ነው። ዩናይትድ ስቴትስ ደግሞ ጦርነት ፈጽሞ አትፈልግም። አሁን ጦርነት አንፈልግም። ግን ደግሞ የሀገራችን ትግስት ተዝቆ የማያልቅ አይደለም። ወዳጆቻችንንም ግዛታችንንም ከጥቃት እንከላከላለን።
ዩናይትድ ስቴትስ ፒዮንግያንግ ላይ አዳዲስ ማዕቀቦች እንዲጣሉባት የሚጠይቅ ውሳኔ ለጸጥታ ምክር ቤቱ አባላት እንደምታሰራጭና ፈጥነው በመጪው ሰኞ ድምጽ ይሰጡበታል ብላ እንደምትጠብቅ አምባሳደር ሄሊ ገልጸዋል።
The time for half measures in the Security Council is over. The time has come to exhaust all.
በጸጥታው ምክር ቤት የአገም ጠቀም ርምጃ ዘመን አክትሟል። አሁን ጊዜው ከመአለፉ በፊት ያሉትን ዲፕሎማሲያዊ መንገዶች ሁሉ መጠቀም አለብን። ከምን ጊዜውም ጠንካራ የሆነ ርምጃ መውሰድ ይገባናል።
የጸጥታው ምክር ቤት እስካሁን በሰሜን ኮሪያ ላይ ከጣላቸው ሁሉ የጠነከረ ማዕቀብ አሁን ባለፈው ወር ነው የጣለው። በተባበሩት መንግስታት ድርጅት የቻይና አምባሳደር ሊዩ ጄይ የሰሜን ኮሪያን ተግባራዊ ጉዞው ውይይት እንዲደረግ ተማጽኖ አቅርበዋል።
The situation on the Korean Peninsula is deteriorating constantly.
የኮሪያ ባህረ ገብ ሁኔታ አንዳች አዙሪት ውስጥ ገብቶ እያሽቆለቆለ ነው። ይሄ ነገር በሰላማዊ መንገድ መፈታት ይኖርበታል። ባህረ ገቡ አካባቢ በጦርነት እንዲታመስ ቻይና ፈጽሞ አትፈቅድም።
ዲፕሎማቶች ፒዮንግያንግ ላይ በምን ዘርፍ ተጨማሪ ማዕቀብ እንደሚጥሉባት እየተቸገሩ መሆናቸው ይሰማል። ዓለም አቀፉ ማህበረሰብ እንደሚለው የኪም ጆንግ ኡን መንግስት ከበርካታ ኢንዱስትሪዎች የሚያገኘውን ገቢ በድብቅ ለሚያካሂደው የኒውክሌርና የተወንጫፊ ሚሳኤል መርሃ ግብሩ እያዞረ ይጠቀምበታል።
አድማጮች አሁን ቀደም ብለን በመግቢያችን ወደ ተቆምነውና በስፋትም ያነጋገረ ወዳለ ሰሞንኛ ጉዳይ እንሰዳችሁ። ድምፃዊ ቴዲ አፍሮ የኢትዮጵያ አልበሙ ምርቃት መከልከሉን በፌስቡክ ገጹ አስታወቀ። ነሐሴ 28 2009 ዓ.ም ከምሽቱ 1 ሰዓት ጀምሮ በአዲስ አበባ ሂልተን ሆቴል በደመቀ ሁኔታ ለናካሄድ የነበረው የኢትዮጵያ አልበሙ ምርቃት አስፈላጊው ዝግጅት ሁሉ ተጠናቆና ጥሪ ለተደረገላቸው እንግዶች የመግቢያ ወረቀት ታድሎ ካበቃ በኋላ በሰዓታት ልዩነት ውስጥ ጉዳዩ ይመለከተኛል የሚለው የመንግስት አካል መርሃ ግብሩን ማካሄድ እንደማንችልና ፍቃድ እንደሚያስፈልግም በመግለጽ ዝግጅቱ እንዳይካሄድ መከልከሉን ለክብራን ወገኖቻችን ስናስታውቅ የተሰማንን ከፍተኛ ሐዘን በመግለጽ ነው ብሏል። የቴዎድሮስ ካሳውን መግለጫ በጉዳዩ ላይ የኢትዮጵያ መንግስትና ድምጻዊውን ለማነጋገር ያደረግነው ጥረት አልተሳካም። ሄኖክ ሰማግዜር በለፍ ተቀደም የህዝብ አስተያየቶችን እንዲህ አሰባስቧል።
ሰምቻለሁ ግን አስተያየት የለኝም። እንዴት እንዴት ተወልክ ነው?
እንደዚሁ በለፍ ተቀደም
አስተያየት የለኝም። እንዴት
አመሰግናለሁ።
ሄሎ
ሄሎ፣ ተነስልኝ
ተነስልኝ።
ሄኖክ ሰማግዘር እባላለሁ፣ ጋዜጠኛ ነኝ። ከአሜሪካ ድምጽ ነው የምደውለው። የህዝብ አስተያየት እንደዚህ እየሰበሰብኩ ነበረ።
እሺ እሺ።
ቴዲ አፍሮ የኢትዮጵያ አልበሙን ለማስመረቅ ነሐሴ 28 ዝግጅት ነበረውና ይሄ በጸጥታ ኃይሎች ተሰርዞበታል። እዚህ ላይ የህዝብ አስተያየት እየሰበሰብኩኝ ነበረ። ሰምተው ከሆነ ዜናውን ምን አይነት ተሳቢ ያደረቦት?
የግለሰብን ነጻነት የመንፈግ ያህል መስሎ ነው የሚሰማኝ፣ ለእኔ እንደ ግለሰብ ማለት ነው።
እንዴት የግለሰብ ነጻነትን እንደ መንፈግ ሲሉ?
ለምሳሌ ከአሁን በፊት ብዙ አርቲስቶች አሉ፣ ብዙ አርቲስቶች ማለት ነው። እና እንደዚህ አዲስ አልበም በሚያወጡበት ሰዓት ያለምንም የመንግስት ፍቃድ ወይም ያለምንም ጥያቄ በፈለጋቸው ቦታ እነሱ ኦርጋናይዝ ማድረግ በፈለጉበት ቦታ አድናቂዎቻቸውን ጠርቶ ሲያስመርቁ አውቃለሁ፣ አስመርቄም አውቃለሁ።
ምን የተለየ ነገር ያለ ይመስልሃል በሙዚቀኛ ቴዲ አፍሮ?
እንግዲህ ምናልባት አሁን እንግዲህ የአዲስ የወጣው አልበም ላይ አንዳንድ ዘፈኖቹ ያው እሱ ባይልም እንግዲህ ህብረተሰቡ እንደሚለው ምናልባት የግሉን አስተያየት ሊሆን ይችላል እንትን ያለው፣ ግን ህብረተሰቡ ያው የልቡን የውስጡን ስለገለጸለት አሁን ከረንትሊ ሀገሪቱ ውስጥ ካለው ሁኔታ ጋር እያገናዘበ ብሶት መወጫ አይነት ነገር አድርጎት ሊሆን ይችላል ዘፈኑን። እና ህብረተሰቡም ያንን ተከትሎ ወደ ሌላ አቅጣጫ ህብረተሰቡን እንትን ይልብናል ብሎ ስለታሰበ ይመስለኛል፣ እንደ እኔ ማለት ነው። የተከለከለበት ምክንያት እንጂ እንደ ማንኛውም ዘፋኝ እንደ ማንኛውም አርቲስት አልበም የማስመረቅ መብት ሙሉ ዲሞክራሲያዊ መብት ያለው ይመስለኛል። እና በማንኛውም ግለሰብ እንዲህ ነው እንዲህ ነው ተብሎ ፕሮግራም እንዳያዘጋጅ የሚከለከልበት ምክንያት ለእኔ አይታይም። አለ ብዬም አላስብም፣ ትክክል ነው ብዬም አላስብም።
ሄሎ
ሄሎ።
አቤት።
እንደምን ዋልክ? ደህና ዋልክ ወይ? ሄኖክ እባላለሁ።
እግዚአብሔር ይመስገን።
ሄኖክ እባላለሁኝ፣ ጋዜጠኛ። አዎ፣ ሄኖክ ሰማግዜር ጋዜጠኛ ነኝ። ከአሜሪካ ድምጽ ነው የምደውልልህ፣ ጋዜጠኛ ነኝ። እንደምን አመሸ?
እግዚአብሔር ይመስገን።
ዜናውን ሰምተሃል? ምን አስተሳሰብ አደረብህ?
ይለፈይ በሚለው ተሰደ።
አመሰግነ ከየት ከተማ ነው ግን?
ከተማው ደሴ ነው። ያው በጣም የሚከብድ ነው ግን አይቻለሁ እንትኑ ኤስቪ ላይ አይቻለሁ። በጣም አሳዛኝ ነው። ያው እንግዲህ ይስተካከላል እየሰራለሁ ነው።
ይስተካከላል ስትል?
ያው የተሰረዘው ወደ እንትን ይመለሳል ማለት ነው ለቀላል እንትኑ።
የቴዲ አፍሮ አድናቂ ነህ አንተ? ከየት ከተማ ነው?
ከሰበታ ነው።
ለምን ይመስልሃል ይሄ የሆነው?
ኬዙ እንግዲህ አይ ዶንት ኖ እንግዲህ አንድ ሰው ለፍቶ እንትን ብዙ ነገር አውጥቶ እንግዲህ ሲሰረዝ ይከብዳል። እንትን ነገር አውጥቶ ነው እንትን የሚለቀቅ።
በጣም አመሰግናለሁ። እሺ
ቴንክ ዩ። እሺ ቴንክ ዩ።
ኢትዮጵያ የቴዲ አፍሮን ዜማ ነበር የሰማችሁት አድማጮች። በስፋት እያነጋገረ ባለው የውቁ ድምጻዊ ቴዲ አፍሮ የአልበም ረቃ መከልከል ጉዳይ ላይ ቀደም ሲል ከሙዚቃው ቀደም ብሎ ማለቴ ነው ባለፈ አለፍ ከተለያዩ አካባቢዎች በስልክ የተገኙ አድማጮችን አስተያየት ነበር ቀደም ሲል የሰማችሁት። በቀጣይ ፕሮግራማችን ቴዲን እንዳገኘን እናቀርባለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ስለ አስተያየታችሁ እናመሰግናለን። ወደሚቀጥለው ንግባሉን።
መልካም አሁን አዲሱ ካድማጮቻችን አስተያየቶች ጋር እንቆያለን። ታዲያ የድምጽ አይደለም በኢሜል የመጣተን ነው እናስቀጥሉ።
ሰላምና ጤና ይብዛላችሁ የአሜሪካ ድምጽ አዘጋጆችና ድምተኞች በሚል ከደረሱን አስተያየቶች የአንዱ መንደርደሪያ ነው ይሄ። ይህችን አጭር ጽሑፍ ለመክተብ ያነሳሳኝ ከሳምንታት በፊት በኬንያ የተካሄደው የነበረው አገር አቀፍ ምርጫ እንከን ያለውና የተጭበረበረ መሆኑን በመተቸት በሁለት ወር ጊዜ ውስጥ ሌላ ምርጫ እንዲደረግ መወሰኑን የአገሪቱ ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት ማለታቸው ነው ሰሞኑን ማስታወቁ፣ ይህንን ከፍተኛ ፍርድ ያስተላለፉት ዳኞች ፍርሃትና መፍራት እንዳቆሙ የሚያሳይ ነው ያሉት ፍቅረ ስላሴ ታደሰ የተባሉ አድማጫችን ናቸው ከካናዳ።
እናቶች ይላሉ አድማጫችን ያስተያየታቸውን ፍሬ ነገር በመሳሌ ሲያዋዙ፣ እናቶች ቁንጅና ውስጥኝ እንጂ ሙያ ከጎረቤት ማራለው ይሉ እንደነበረው የኢትዮጵያ ፍርድ ቤቶች ዳኞችም ከጎረቤት ኬንያ ፍርድ ቤት ዳኞች ምን ተማሩ ይሆን? እናንተስ ፍርሃትን መፍራት አቁማችሁ ከከፍተኛው ትምህርት ተቋም በሙያው ስትመረቁ የገባችሁትን ቃል ለህሊናችሁ ስትሉ ከገዢው መንግስት ታዛዥ ወይም ትዛዝ ውጪ ትክክለኛውን ፍርድ የምታሰሙት?
የተከበራችሁ የኢትዮጵያ ፍርድ ቤት ዳኞች፣ ከፍርሃት የተነሳ እናንተም ወንጀለኞች እንደሆናችሁ ትገነዘቡ ይሆን? እናንተ መንግስትን በመፍራት አሊያም ባለስልጣንን በመፍራት ወይም ከስራችሁ ላለመባረር ወይም ከድርጅት አባልነት ላለመወገድ በመፍራት የተዛባ ፍርድ ስትፈርዱ ያን ጊዜ በተከሳሹ ግለሰብም ሆነ በአጠቃላይ በህዝብ ላይ ወንጀል ፈጸማችሁ እንደሆነ አታውቁም?
የካናዳው አድማጫችን ጠንክር አድርገው ያስታውሳሉ። ከዛም ከፍ ሲል በገዛ ህሊናችሁ ላይ ከሁሉ የከፋ ወንጀል ፈጸማችሁ ማለት ነው። ስለዚህም በህዝብም በህሊናችሁም ከፍርሃታችሁ የተነሳ ወንጀለኞች ሆናችሁ እባካችሁ እናንተ የተከበራችሁ የኢትዮጵያ ዳኞች ይላሉ አድማጫችን፣ ያለፈው አልፏል፣ ውሾን ያነሳ ውሾን ብላችሁ በአዲሱ 2010 የኢትዮጵያ አዲስ ዓመት ፍርሃትን መፍራት አቁማችሁ፣ መንግስትንና ባለስልጣንን መፍራት አቁማችሁ ለእውነተኛ ዳኝነት ህሊናችሁ እንዲታዘዝና እንዲገዛ ቃል ግቡ ያልኩ የምጠይቃችሁ በኢትዮጵያዊ ጨዋነት ጭምር ነው ብለዋል ፍቅረ ስላሴ።
ወደ መቋጫቸው ሲንደረደሩ ሌላው ደግሞ አሉ ለአቃቤ ሕጎች የማስተላልፈው መልእክት፣ እባካችሁ እናንተም ራሳችሁን ከፍርሃት ነጻ አውጡ። ሰውን የመሰለ ትልቅ ክቡር ፍጡር በከንቱ ከሳችሁ ፍርድ ቤት ከማቆማችሁ አስቀድሞ የምትከሱበትን ማስረጃ ሰብስቡ እንጂ የምትከሱትን ሰው ከርቸል ያስገብታችሁ ስታበቁ ማስረጃ ለማግኘት ቀን ይሰጠን ማለታችሁ ከአሮጌው ዘመን ጋር አብሮ ሊቀር ይገባል።
እዚህ ጋር በአቃቤ ሕጎች ላይና በመንግስት ላይ የምሰጠው እውነት አዘል ቀል ቢጤ አለችኝ ያሉት የካናዳው አድማጫችን፣ በየከተማው ያሉ ውሾች አገር ጥለው ለመሰደድ ጉዞ ጀመሩ። በዳር አገር ያሉ ውሾች የነኝህን ውሾች አገር ጥለው ለመሰደድ ያበቃው ውሳኔ መንስኤ ለማወቅ ጓጉ። እናም ጥያቄ ያቀረቡላቸው
ተጠያቂዎቹ ውሾች ሲመልሱ የአገራችን መንግስት አንድ የዘር ፍሬ ያለው ውሻ በሙሉ ይገደል ብሎ አዋጅ ስላወጣ ነው የምንሰደደው ብለው መለሱ። ከጠያቂዎቹም አንዱ ታዲያ ለምን ትሰደዳላችሁ? እኛ እኮ ሁለት የዘር ፍሬ ነው ያለን ቢላቸው እነሱም ሲመልሱ አይ አንተም ሆኝ መንግስታችን አይህ ከገደለ በኋላ ነው ያን ለማረጋጋት የሚሞክረው ብለው መለሱ። ይህ የሚያሳየው ጥፋተኛ ያልሆነን ዜጋን በእስር ቤት አስቀምጣችሁ ቀን ይሰጠን እንደምትሉት አይነት መሆኑ ነው።
በመጨረሻም የሀገራችን ዳኞችም ሆናችሁ አቃቤ ሕጎች በ2010 ዓመተ ምህረት ፍርሃትን ለመፍራት ቆርጣችሁ ተነሱ ይያልኩ ለሁላችሁም መልካም የኢትዮጵያ አዲስ አመት ይሁንላችሁ ሲሉ ደምድመዋል ፍቅረ ስላሴ ታደሰ አድማጫችን ከካናዳ። አድማጮች ሌሎቻችሁም ተሳተፉ። የአድማጫችን አስተያየት ነው በኢሜል የደረሰን ያቀርብነው፣ በስልክ የደረሱንን ጊዜ እንዳገኘን እናቀርባለን። አሁን ረሰወሪዎቹን ባጫጭሩ ከአዲስ አበባ
ነውጠኛው እስላማዊ ቡድን ቦኮ ሐራም ካለፈው ሚያዝያ ጀምሮ ናይጄሪያና ካሜሩን ውስጥ ባካሄደው ጥቃት ወደ 400 ሲቪሎች በአጥፍቶ ጠፊ ቡድኖች መገደላቸውን አምነስቲ ኢንተርናሽናል አስታወቀ። የዚህ ዓመቱ ብቻ የተካሄደ ጥቃት ይሄ ነው፣ ባለፈው ግን 5 ወራት አስቀድሞ ከነበረው በእጥፍ ጨምሯል ብሏል። ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ዛሬ ማክሰኞ ይፋ ባደረገው በዚህ ሪፖርቱ እንዳመለከተው በነሐሴ ወር የተገደሉትን 100 ሲቪሎች ጨምሮ ካለፈው ሚያዝያ ወር ወዲህ 223 ሲቪሎች የተገደሉት በቦኮ ሐራም እጅ ወይም ትዕዛዝ ነው ብሏል። የተባበሩት መንግስታት ድርጅት በብዙ ሚሊዮኖች የሚቆጠር የየመን ህዝብ የሚሰቃየው ሰው ሰራሽ በሆነው ከሁለት ዓመት በላይ በዘለቀው የእርስ በርስ ጦርነት ነው ብሏል። ከምዕራባውያን አገሮች የፖለቲካ ሰዎች መካከል ሊቢያን በቅርቡ በመጎብኘት የፈረንሳይ ውጭ ጉዳይ ሚኒስትር አንዱ ሲሆኑ ትናንት ሰኞ ከሊቢያ የተለያዩ የፖለቲካና ወታደራዊ ተቀናቃኝ መሪዎች ጋር ውይይት አካሂደዋል። የተናደዱና የተቆጡ የሌሶቶ ወታደሮች ከፍተኛውን የጦር አዛዥ መኮንናቸውን ተኩሰው ገደሏቸው። ሌፍትናንት ጀነራል ኳንትሌ ሞንሶ ሞንሶ ይባላሉ። ከሌሎች ሁለት መኮንኖች ጋር የተገደሉት ሁለት ወታደሮች ወደ መኮንኑ ቢሮ ገብተው ነው የገደሏቸው። አብረው የገቡት ሁለት ወታደሮችም በመልሶ ማጥቃት ተኩስ ሙተዋል። ዜናው በቃ።
አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። አድማጮቻችን እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም እንዳትሄዱ እስከ 4 ሰዓት አብራችሁን አምሹ።
መልካም። አሁን ሐኪሙን ይጠይቁ።
ሐኪሙን ይጠይቁ አዘጋጅ በነገር ላይ አሉላ፣ እኔም ጥያቄዎች አሉ። አንድ ቀን ያየር ጊዜ ፈልጋለሁ።
ምሮም ባጠይቃለ
ማብራሪያ ሙያዊ ማብራሪያ የሚያቀርቡልን የምሽቱ ሐኪሙን ይጠይቁ እንግዳችን ማን ናቸው? አሉላ
አዲሱ የእንግዳችን ማንነት ላስቀድም። ጥሩ። ዶክተር ደረጀ ሳህሌ ሻየው የሳምባና ከእንቅልፍ ጋር የተያያዙ የህመም ሁኔታዎች ልዩ ባለሙያ ናቸው። ሁለተኛው ጥያቄ
የራሴን ጥያቄ ሌላ
ጊዜ ያድማጩን ጥያቄ
ምንድን ነው?
ልክ ነው። ትክክለኛው ጥያቄ ስኖ አዲሱ የልብ ላይ ሽንኩርት ለተባለውና የጤና ክስተት የቀረበውን ተከታታይ ፕሮግራም ያደመጡ አድማጫችን ናቸው። ከዚሁ ከዋሽንግተን ዲሲ በሳምባስ ላይ ሲከሰት ሲሉ ሽንኩር አይደለም ግን ለየት ያለ ጠባይ ያለው ግራኑሎማ ስለተባለ የህመም ሁኔታ የጠየቁን ባለፈው ሳምንት የመጀመሪያውን አጭር ክፍል አሰምተን ለዛሬ ቀጥረናል። ና ይሄ ነው ዝግጅቱ።
የልብ አልክ ጥሩ ነው። በዚህ ነገር ነው ቀልድ አልፈልግም። በልብ ጉዳይ። እሺ
አመሰግናለሁ አዲሱ። ታዲያ እዚህ ላይ ያድማጩን ስም በድምጽ ስናሰማም ባለፈው አድማጮች ልብ ብለውት ሊሆን ይችላል፣ አሁንም ስማቸውን መጥቀስ አልቻልንም። ምክንያቱ ከከተማችንም ቢሆን የደወሉት ከዚህ ከዋሽንግተን ዲሲ ነው ያሉት፣ ድምጻቸው በትክክል አይሰማም ነበር። ስለዚህ ስማቸውን መግለጽ ያልቻልንበት ምናልባት አድማጮች ብትጠይቁ ምክንያቱ ይሄው ብቻ ነው። ወደ ዝግጅቱም ንግባ።
መልካም ቀጥላለሁ።
ዶክተር ደረጀ አንድ ቀደም ብለን በድምጽ አሰማናቸው የዋሽንግተን ዲሲ አድማጫችን የሚያቀርቡትን ጥያቄ መነሻ በማድረግ እምብዛም የማይታወቅ የሚመስል ግራኑሎማ ስለተባለ የህመም ሁኔታ ይልቁንም ደግሞ ሳምባን በሚያጠቃበት ጊዜ ስለሚሆነው ተነጋግረናል። ስለ ህመሙ ምንነትም እንዲሁ ለአድማጫችን አጠር ያለ ገለጻ አድርገው ነበር። ከህመሙ እንግዳ ጠባይ እንግዳ መሆን በስፋት አለመታወቅ ስለ ህመሙ በመጠኑ ያስታውሰው የህመሙ አይነት ጠባይ ያስታውስን እስቲ ግራኑሎማ ምንድን ነው?
እሺ ሉላ አመሰግናለሁ ስለተሰጠኝ እድል። ግራኑሎማ እንግዲህ በሰውነታችን በአልታወቀ ወይም ከሰውነታችን ውጪ በሆነ እንግዳ ህዋስ ሲጠቃ ወይም ፎሬን የሆነ ሰብስታንስ ያም ኢንፌክሽን ሊሆን ይችላል ሲጠቃ ሰውነታችን የመከላከያ ኃይሎችን ወይንም ኢሚዩኒቲያችንን ተጠቅሞ ብዙ ሴሎችን ወደዚያ ስፍራ ይልካል ኢንፌክሽኑን ወይም ያንን ጥቃት ለመቆጣጠር። በወታደራዊ ስልት ብዙ ወታደሮችን ይልካል። በዚያን ጊዜ ብዙ ሴሎች ሄደው ያንን የእንግዳ የሆነ የውጭ ወይም ያልታወቀ ሳብስታንስ ወይም ሴል ያፍኑታል። ያ ማለት ዋል ኦፍ ያደረጉትና እንደ የተቆጣ ባጭ ሆኖ እዛው ይቀራል ማለት ነው።
ይሄ የትኛውም የሰውነት ያደረግ ነው እንጂ ለሳምባ ብቻ የተወሰነ አይደለም።
በፍጹም አይደለም። ቆዳ ላይ ይታያል። ለምሳሌ አሁን ቢንቢ ቢነድፈን ሰውነታችን ላይ ብትምትለው አይነት እንደማለት ነው። ግን ሳምባ ላይ በታየ ጊዜ ካትስካኑ ላይ ሲታይ አሁን ይሄ ነገር ያ ይሁን ወይስ ለምሳሌ የሌላ የመጥፎ ነገር ጅማሬ ሊሆን ይችላል፣ ለምሳሌ ካንሰር ሊሆን ይችላል በሚል ሁልጊዜ ፍራቻ አለ ማለት ነው።
ይህን ስጋት መሰረት አድርገው እስኪ በምርመራውም በሕክምናውም ያሉትን አማራጮች ደግሞ በመጠኑ ዳሰስ ያድርጉ። ሳምባ ላይ ሲያርፍ ቀደም ብለው እንደገለጹልን እንደውም የካልሲየም ክምችት እዛ ቦታ ሲፈጠር ሳምባ ላይ ለስላሳ የሆነው የሰውነት አካል ላይ የደደረ ሁኔታ ሊከሰት እንደሚችል ጠቅሰዋል በቀደመው ፕሮግራማችን። ይህ በእርግጥ ግራኑሎማ የተባለው የዚህ በሽታ ውጤት ይሁን ወይስ የሚያስፈራው ስር የሰደደ ምናልባትም አደገኛ ሊሆን የሚችል በምን ይለያል? እንደ ካንሰር ያለ ህመም መሆኑን በምንድን ነው በምርመራ የሚታወቀው? ምንስ አማራጮች አሉት?
ጥሩ ጥያቄ ነው አሉላ። ጥሩ ቃልም ነው ያቀብ መሰለኝ ደደረ የሚለው ቃል በጣም ጥሩ ይገልጣዋል። እና አንዳንድ ጊዜ የካልሲየም ክምችት ይኖራል። ብዙ ጊዜ ካልሲየም ካለ የካንሰር ያለ መሆን ምልክት ነው። ብዙ ጊዜ 100% የለም በሜዲሲን ብዙ ጊዜ። ግን ካልሲየም ዲፖዚት ያልሆነበት እና ዝም ብሎ የደደረ ነገር ግን በካት ስካን ሲታይ ምን እንደሆነ ለመለየት አስቸጋሪ ስለሆነ በተለይ በፖልሞነሪ ወይም የሳምባ ስፔሻሊስት ጋር ሄዶ በመታየት ሕክምና ማግኘት ይቻላል። ወደ እኛ ሲመጡ ምንድን ነው የምናደርገው? የበሽተኛውን ሪስክ ወይም ደግሞ
ለካንሰር ወይም ለሌላ በሽታ የመጋለጥ እድሉን እያሉን ነው፣
እድሉን ምን ያህል ነው ብለን ያን ሰው እንመዝናለን። የዛ ደግሞ የሚወሰነው አሁን ሲጃራ ያጨሳል ወይ ወይስ ፊት አጭሶ ያቆመ ሰው ነው። እንዲህ በሚሆን ጊዜ ለካንሰር የመጋለጥ ኃይሉ ከፍተኛ ከሚባለው መደብ ውስጥ ይገባል። ሲጃራ ጭሶ የማያውቅ ወይም በሰከንድ ሃንድ ወይም በሌላ በሁለተኛ ሰው ሲጃራ ጭስ ያልተበከለ ሰው ሲሆን ደግሞ ሎ ሪስክ ወይም ደግሞ ዝቅተኛ የመጋለጥ እድል የሚለው ጋር ይመደባል። በዚያ መሰረት እና ደግሞ ካትስካኑ ላይ የግራኑሎማው ምን እንደሚያክል ወይም የኖጁል ምን ያህል ትልቅ ከሆነም ትንሽ ከሆነ በእነዚህ ሁለት ክራይቴሪያዎች በሰውየው ሪስክ እና በሳይዙ በየሶስት ወሩ ወይም በየስድስት ወሩ ተከታታይ የካትስካን ፎሎ አፕ ይደረጋል። ይሄ የሚደረገው እነዛ የሚታየውን ኖጁል ወይም ግራኑሎማ በጊዜ ውስጥ የሚያሳየው ለውጥ አለ ወይ፣ አድጓል ወይ፣ ጨምሯል ወይ። እንደዛ ከሆነ ስለሚያሰጋ በጊዜ ውስጥ የተለያዩ ኢንቨስቲጌሽኖች እንደ ባዮፕሲ የሚደረግበት ደረጃ ይደርሳል። ግን ምንም አይነት ለውጥ የማያሳይ ከሆነ ለሁለት ዓመት ያልተለወጠ ከሆነ ይሄ ካንሰር ያልሆነ ግራኑሎማ ነው ወይም ዝም ብሎ አንድ የሆነ ኖጁል ነው ተብሎ የሰውነታችን ኢሚኒቲ በቁጥጥር ስር ያደረገው የደደረ ኤለመንት ነው ተብሎ ይታለፋል ማለት ነው።
እንዲህ ባለው ሁኔታ ወደ ካንሰር የካንሰር ስጋት አለመኖሩም ካረጋገጣችሁ ያ ደዳር ነገር በሰውነት የመከላከያ ኃይል ቁጥጥር ስር ውሏል ከተባለ ከክትትሉ በኋላ ሕክምናም ላይ ያስፈልገው ይችላል ማለት ነው ወይስ የሚጠበቅ ሕክምና አለ?
ብዙ ጊዜ አያስፈልገውም። ግን ሰዎች እንደዛ ሆኖ በመጡ ጊዜ የአኪዩት ኢንፌክሽን ወይም የትኩስ ህመም ምልክቶች ቢኖር ለምሳሌ የመጀመሪያው የመጠጠሩ ወይም የመደደሩ ምክንያት ኢንፌክሽን ቢሆን እና ኢንፌክሽኑን ኢሚኒቲው ባለፈው እንደገለጽኩት የሰውየው ኢሚኒቲ ወይም የበሽተኛው ኢሚኒቲ ያንን ነገር ማሸነፍ ካልቻለ ሰውየው ምልክት ያሳያል። ሳል ይኖራል፣ ትኩሳት ይኖራል፣ ሰውነት መክሳት ይኖራል፣ ላብ ነው፣ የተለያዩ አይነት ሲምፕተሞች ሊያሳይ ስለሚችል በዛ ላይ ያው ህክምናው ሌሎች ምርመራዎችን ለምሳሌ የአክታ ምርመራዎችን ወይም ደግሞ ሳምባ ውስጥ ተገብቶ የሚታጠብበትን ሁኔታ እንደዚህ የመሳሰሉ ከዛም ሞር አግሬሲቭ ከዛም በጣም ጥልቅ የሆነ ምርመራ ይደረግና ያው እንደ አስፈላጊነቱ ህክምና ይጀመራል ማለት ነው።
ዶክተር ደረጀ ከመቋጨታችን በፊት በምርመራው ሂደት ውስጥ በተደጋጋሚ ያነሱት የመመርመሪያ ዘዴ ወይም የህክምና የቴክኖሎጂ ዘዴ ገልጠዋል። ካትስካን የሚለውን ደጋግመው ገልጠዋል እና ለአድማጮቻችን እንደው ቀረብ ለማድረግ ያህል ቴክኖሎጂው በኢትዮጵያ ውስጥ ኮምፒውተራይዝ ቶሞግራፊ ምን ያህል ተጠቃሚነት ወይም ምን ያህል ለጥቅም መዋሉን እርግጠኛ አይደለሁም፣ ግን በስፋት ለጥቅም ላይ የዋልም አይዋልም ምንድን ነው ይህ ካትስካን ያሉት የምርመራ አይነት? እግር መንገዱን ለአድማጮች ያሳውቀ የምናልፍ ምን ምን አይነት የህመም ሁኔታዎችን በምን ደረጃ ለማወቅስ ይረዳችኋል?
እንግዲህ የካትስካን የኤክስሬ አይነት ነው፣ የኤክስሬ ዘር ነው፣ ራጅ የመነሳት ማለት ነው። ግን ከራጁ ደግሞ ትንሽ ከፍ ያለ ጥልቅ የሆነ እይታ ይገልጣል ለሐኪሞች። ሳምባውን ማየት እንችላለን በደንብ በተሻለ ሁኔታ። ሳምባው ውስጥ ያሉ እነዚህ በኤክስሬ ወይም በራጅ ውስጥ ሊታዩ የማይችሉ አነስተኛ ቁመና ወይም ሳይዝ ያላቸው ትንሽ ግራኑሎማዎች እና ኖጁሎችን ማየት ይቻላል። እንደዚሁም ደግሞ በሳምባ ብቻ ሳይሆን ከሳምባው አካባቢ ያሉ ሌሎች የሰውነት ክፍሎችን እና በእነሱ ውስጥ ያለ ማንኛውንም አይነት በሽታ ማየት የሚያስችል ነው። ኢትዮጵያ ውስጥ በራሴ በፊዚካል ሄጄ እንዳየሁት ምርመራው አሁን አለ። በበቂ ሁኔታ ሁሉን ከበር ያደርጋል ባይባልም ጥሩ ጅምር አይቼ ነው የመጣሁት።
መልካም ዶክተር ደረጀ ሳህሌ ሻዮ የሐኪሙን ይጠይቁ ፕሮግራም ቤተኛ ኖት ደንበኛችን ኖት አድማጮች የርሶን የሙያ መስክ የሳምባ ህመምና ከእንቅልፍ ጋር የተያዙ በሽታዎችን የሚመለከቱ ጥያቄዎች በደረሱን ቁጥር ወደርሶ ብቅ እንላለን በሌላ መሰል ፕሮግራም መልሰን እንደምናገኘው ተስፋ አድርጋለሁ ለአሁኑ ግን ለጊዜው አመሰግናለሁ እግዚአብሔር ይስጥልኝ
አመሰግናለሁ አሉላ ቴንክ ዩ
Thank you so much. This is perfect, Dr. Bilajah. This is beautiful. መጨረሻው ድምጽ ሲያበቃ የነበረው ማልቀረ ዛሬ
ግን ያለን
አሁን የንግድና ምጣኔ ሀብት ነው ቀጣዩ
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት የኢንዱስትሪ ዘርፍ ልማትና የግሉ ዘርፍ ተሳትፎን እንዲሁም የሙስና አሰራር ላይ አትኩረው ተወያይተዋል። ከጥያቄዎቹ አንዱ ታዲያ ለምን ትሰደዳላችሁ? እኛ እኮ ሁለት ይሄኛው የተሳሳተ ነው ተጠቅልኝ
የንግድና ምጣኔ ሀብት ነው ቀጣዩ ሄኖክ ዘማግዜር ቀደም ባለው ሪፖርት ባለፈው ሳምንት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተናገሩትን ወይም ያሰሙትን ንግግር ትታኔ ነው የቀረበው
ኢንዱስትሪ መር ኢኮኖሚ እናረጋለን ብለን በሀገራችን ትልቅ ርብርብ በሚደረግበት ጊዜ ብዙ ጊዜ የንግዱ ህብረተሰብ ወይም የግሉ ክፍለ ኢኮኖሚ ተዋናዮች የሚኮነኑበት ምንድን ነው? ወደ ማምረት ስራ ውስጥ አልገባችሁም፣ ቀላሉን አማራጭ ነው ሁል ጊዜ የምትወዱት እና ለምን ማኑፋክቸሪንግ አትገቡም የሚል ትልቅ ወቀሳም ስሞታም ቁጣም አለ። ብዙ ጊዜ የምንሰማው ነው ኢንዱስትሪያል ፓርክስ መስራት ያዋጣልም፣ ምናልባትም አቋራጭም ነው በዚህ ቦታ ላይ ሁሉን ነገር አመቻችተን ብናስቀምጥ በአለም ውስጥ ገበያውን ያዙ አምራቾች ወደ ሀገራችን ሊመጡ ይችላሉ። ከነሱ ጋር ደግሞ ለትልልቆቹ መጋቢዎች በአካባቢያቸው ትናንሽ ኮምፖነንት ሊያቀርቡ የሚችሉ ወይም ግብአት ማቅረብ የሚችሉ ሊፈጠሩ ይችላሉ። አመቺ ቦታና አመቺ ሁኔታ ባሉበት ይደረጉ በአብዛኛው የውጭ ማኒፋክቸረርስ ናቸው። በሀገር ውስጥ ያሉት ማኒፋክቸረርስ ይህን ያህል እስከዚህ ድረስ ገና አመርቂ የሆነ ፓርቲሲፔሽን አልታየም።
ሙስናም በተመለከተ በንግዱ ማህበረሰብ የተነሱ ጥያቄዎች አሉ። ጠቅላይ ሚኒስትሩም ይህንኑ አንስተው ውይይት አድርገዋል። የንግዱ ማህበረሰብ ምን አለ? ጠቅላይ ሚኒስትሩ ምን አሉ? እርሶ እንዴት ይገመግሙታል የነበረውን ውይይት?
ሙስና ቆይቷል፣ አዲስ ነገር አይደለም። ምናልባት አሁን ከቅርብ ጊዜ ወዲህ ሙስና ልክ ትላንትና እንደተፈጠረ ነገር አድርገን በኃይል ቆርጠን እንደው የተነሳን ይመስላል። አንዳንድ ጊዜ እንግዲህ የሚወራውና የሚጣማው አህያውን ቢተሩ ዳውላውን ነው ትንንሽ ትንንሾቹን እንጂ ትልልቆቹን ገና አልነካም ምናምን የሚል ምልህ በያለበት ስሞታ አለ። ግን ስለ ሙስና እየተወሰደ ያለው በትክክል በበቂ መረጃ ላይ የተመሰረተ ሆነ ድረስ እኔ በበኩሌ ጥሩ ነው ብዬ ነው። ምናልባት እንደው ሁሉንም ሙሰኞች ተይዞ በጥብቅ ይቀርባሉ፣ አገር ከሙሰኞች ትጸዳለች ባይባልም ሙሰኝነትን ሊቀንስ ይችላል፣ በማስፈራሪያነትም ምናልባት ትንሽ ሊያስታግስ ይችላል። ነገር ግን ሙስናን የሚፈጥረው አንዱ ራሱ ምንድን ነው? ምናልባት የሚቀርብ አገልግሎት ወይም የሚሰጥ አገልግሎት በሞኖፖሊ ሲያዝ ወይንም የሚሰጠው አገልግሎት እጅግ በጣም አነስተኛና ፍላጎት ጋራ በጣም የተራራቀ በሚሆንበት ጊዜ የተሻለ ጥቅም ለማግኘት ምን አንዳንድ ጊዜ አሰራራችን ራሱ ማነቆ አይነት ስራ ይሆንና ከዛ ከማነቆ ለማምለጥ ወይንም አቋራጭ ላይ ቶሎ እንዲፈጠር ያደርጋል። ስራንና እውቀትን ያገናዘበ የሲቪል ሰርቪስ ተቋም ተከትለናል ይሄንም ፖለቲካው እጅግ በጣም ሁሉንም ገዢ ሆነ። ታማኝነት ከሁሉም በላይ የሚፈለገው እሴት ሆነና ይሄም ደግሞ በግልጽ ሁሉም የሚያየው ነገር ሆነና በስራው ላይ የሚመደቡ ሰዎች ስራውን ያሸንፉ ናቸው የሚባለው ሳይሆን ታማኝነታቸው ለትልቅ እሴታቸው የሆነ በዚህ አይነት ሁኔታ ላይ የሚመሰረት አስተዳደር የመልካም አስተዳደር ቆጥን ያመጣል። ምንም አንድና ሁለት አይኖረውም። የግዴታ ተቀባይን ብቻ አይደለም ሰው መስጠት እንግዲህ መኮንን ያለብን ፈጥኖም መኮንን አለብን። የንግድ ህብረተሰብ በጣም ብዙ የንግድ ህብረተሰብ አለ። በጥቂት ጊዜ ውስጥ እጅግ በጣም ባጭር ጊዜ ውስጥ ለብዙ ሚሊዮን ሀርክ የሚቆጥሩ ተፈጥረዋል። በጣም ባጭር ጊዜ ውስጥ እንዴት ይሄ ሆነ? ይህንንስ ወደፊትስ እንዴት ነው የምንዋጋው? ግሉ ክፍለ ኢኮኖሚ ወይም የንግዱ ህብረተሰብ እስካሁን ድረስ መቼስ እንግዲህ ጉቦ ሰጠው ብሎ ወይም ጉቦ ጠየቀኝ ብሎ ያነሳ ብዙ የለም ማለት ነው። ምክንያቱም እሳቸው እንደሚሉት እስካሁን ድረስ ተጋለጠ የተባለውንም ሙስና ቢሆን ከንግዱ ህብረተሰብ ምንም አይነት አንድም አይነት ጥቆማ አላገኘንም ነው ያሉት። እንግዲህ እንዴት እንደሆነ አላውቅም። በጣም በጠንካራና በኃይለኛ ስሜት ነው ይሄንን ነገር ያነሱት እና ኃላፊነታችሁን አልተወጣችሁም ነው ያሉን። ያው እንግዲህ ሁላችንም ከዚህ የኩነኔ ጠበል ተረጭቶብናል። እንግዲህ መቼ በእውነትም ደግሞ እውነት ይመስለኛል ከንግዱ ህብረተሰብ በኩል ስለሙስና ያጋለጠን ብዙ ሰምተን አላውቅም።
ለነገሩ ለማጋለጥም እኮ ግልጽ የሆነ አሰራርና የሚተማመኑበት ተቋማት መገንባት አለባቸው። በአንጻሩ
ችግር አለ። አዎ ማንን አምነህ ለማን ታጋልጣለህ?
ከጠቅላይ ሚኒስትሩ ንግግር ግን እንደዚሁ የንግዱ ማህበረሰብ ይሄን ማድረግ አለባቸው መንግስት ይሄን ያደርጋል ከመአለት ባለፈ የተቋማቱን ጥንካሬና ተቋማቱ ደግሞ እንዴት እንደሚሰሩ ያብራሩበት ሁኔታ አለ? ማረጋጋጫ የሰጡበት ሁኔታ አለ?
ጠቅላይ ሚኒስትሩ ከከሌ ጋራ ተጠግቶ ይሄንን ይሰራል ይሄን እናደርጋለሁ ብሎ ከእንግዲህ ወዲያ ባይታሰብ ይሻላል፣ ሁሉም ጋር ቀስ በቀስ የምንደርስበት ነው የሚል አባባል ነው የነበራቸው። ወይም እንግዲህ ከሳቸው እንደሰማ ነው በተወሰነ ደረጃ ቁርጠኝነት ያለ ነው የሚመስለው። ይሄንን ግን ለመተግበር ኢንስቲትዩሽናል እንትኑ አለ ወይ? እኔ እምልህ እስካሁን ድረስ የሆነውንም ብቻ ሳይሆን እንደው ወደፊት ይሄ ነገር እንዳይቀጥል ለማድረግም እኮ ከቻልን አንድ ትልቅ ነገር እኮ ነው። ስላለፉት ነገሮች ለወደፊቱ ትምህርት እንዲሆኑን ያለፉትን ነገሮች መመርመርና በነሱ ላይ ደግሞ ትምህርት ወስዶ ለወደፊት እንዲረዱን ማድረጉ ኢምፖርታንት ነው። ግን ሙስና እንዳይቀጥል ህዝቡ ሊያገኝ የሚገባውን መስተንግዶ ሰዎች ደሞዝ ተከፍሏቸው የሚሰሩትን ስራ እንደገና ተጨማሪ ገንዘብ ስራቸውን ለመስራት የሚከፈልበት ምክንያት አይታየኝም። ዘመቻው መጀመሩ ጥሩ ነው። እኔ እንደ ጅማሮ ነው የማየው። ገና በጣም ብዙ ሂደት ያለብን ይመስለኛል።
በጣም ነው የማመሰግነው አቶ ኢየሱስ ወርቅ ዛፉ በኢትዮጵያ።
እሱ ነው ተጠቁ። እኔ ምን ተጠናክረን መጠበቅ በግድ ያስፈልገናል። ይሄንን እያደረግን አይደለም። ወር በሪ ባክወርድ ምንም አንድና ሁለት ያለው።
በጣም ነው የማመሰግነው አቶ ኢየሱስ ወርቅ ዛፉ በኢትዮጵያ የንግድና የዘርፍ ማህበራት ለበርካታ 10 አመታት ያህል ያገለገሉ የንግድ ሰው ናቸው። ለሰጡን ማብራሪያ አመሰግናለሁ።
እሺ ንጌታ ታንክ ዩ።
እንግዳችንንም ሄኖክንም እናመሰግናለን። ቀደም ሲል እንግዳውን አቶ ኢየሱስ ወርቅ ዛፉን አላስተዋወቅኩም ብዬ ነበር። በርግጥ አላስተዋወቅኩም፣ ሄኖክ ደጋግሞ አስተዋውቋል። እግዚአብሔር ይስጥልኝ። እኔ የሄኖክን መንደርደሪያ ጀምሬ ያሉላ የማይሆን ደስ አስገብቼ ያልተያዘ አረፍተ ነገር ሳነብ አድማጮችን አደናግሬ ያለው መስሎኛል። ይቅርታ ጠይቃለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የየመኑ ሰው ሰራሽ ተላላፊ በሽታ ሲል ይጀምራል የምሽቱ የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ። የመን ተወዳዳሪ በሌለው አይነት የሰብአዊ ቀውስ ውስጥ ትገኛለች። በተባበሩት መንግስታት ድርጅት መግለጫ መሰረት ከሀገሪቱ ህዝብ 17 ሚሊዮን የሚሆነው ብዙ ጊዜ ይራባል። ሌሎች 21 ሚሊዮን የሚጠጉ የሰብአዊ እርዳታ ፈላጊዎች ሲሆኑ 2 ሚሊዮን ህፃናት በተመጣጠነ ምግብ እጦት ሳቢያ ተውልገዋል። ከነዚህ ውስጥ አብዛኞቹ እድሜያቸው ከ15 ዓመት በታች የሆኑ ልጆችና ከ60 በላይ የሆኑ አረጋውያን፣ በጠቅላላው 2000 የሚሆኑ ሰዎች ሞተዋል። ይህ በባክቴሪያ በተበከለ ውሃ አማካይነት የሚመጣ የኮሌራ በሽታ፣ የተቅማጥ፣ የሆድ ህመምና ከባድ የሰውነት ፈሳሽ ማድረቅን ያስከትላል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። በጣም የሚያሳዝነው ደግሞ ይላል ርዕሰ አንቀጹ፣ በጣም የሚያሳዝነው ይህ ሰብአዊ የጤና ቀውስ ሰው ሰራሽ መሆኑ ነው። ከሦስት ዓመታት ግድም በፊት የሁቲ ሚሊሻዎች ዋና ከተማዋን ሰንዓን ሲቆጣጠሩ ጦርነት ተቀሰቀሰ። በየመን መንግሥት ጥያቄ መሠረት ከስድስት ወራት በኋላ በሳውዲ አረቢያ የሚመራ ጣምራ ኃይል የሁቲ አማጽያኑን ወደ ደቡባዊ ግዛቶች መስፋፋት ለመክታት በታቀደ ምሽጎቻቸውን ከአየር መደብደብ ጀመረ። እየተካሄደ ባለው ውጊያ እስካሁን 10,000 ሲቪሎች ተገለዋል። ሚሊዮኖች ተፈናቅለዋል። የሕዝብ አገልግሎት መስጫ ተቋማት ፈራርሰዋል። ሕዝቡን ለመመገብ ከውጭ የሚገቡ ምርቶች ተቋርጠዋል። ዛሬ በየመን ንጹሕ የመጠጥ ውሃ ማቅረብ አይቻልም። ለኮሌራው በሽታ ፈጥኖ መሰራጨትም በአብዛኛው ምክንያት የሆነው ይኸው የሕዝብ አገልግሎት መስጫ ተቋማት መፈራረስ ነው። በበሽታው ሳቢያ በየመን በእያንዳንዷ ሰዓት አንድ ሰው ይሞታል። ደግነቱ ግን መድኃኒት ያገኙት ሁሉ መትረፍ ችለዋል። ከ27.5 ሚሊዮን የመናውያን ግን 15 ሚሊዮን የሚሆኑት በአሁኑ ወቅት መሠረታዊ የሆኑ የጤና አገልግሎቶች አያገኙም ይልና ርዕሰ አንቀጹ ይቀጥላል። የአውሮፓውያኑ ዓመት 2017 ከጀመረ አንስቶ ዩናይትድ ስቴትስ በየመን የተከሰተውን የሰብአዊ ቀውስ ለማስወገድ 467 ሚሊዮን ዶላር ለግሳለች። ምንም እንኳ አብዛኛው ገንዘብ ለምግብና መጠጥ ቢውልም ይበልጡን ገንዘብ የዋለው የኮሌራን ስርጭት ለመግታት በተያዘው ጥረት ላይ ነው። ይህን በየመን የተከሰተ ሰብአዊ ቀውስ ማስወገድ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ቀዳሚ ተግባር ነው ሲሉ የውጭ ጉዳይ መስሪያ ቤት ቃል አቀባይዋ ሄደር ኖረት ተናግረዋል። በመላው ዓለም የሚገኙ ሸሪኮቻችንና የዓለሙ ማኅበረሰብ አባላት በሙሉ በቂ የምግብና መድኃኒት እርዳታውን ለየመን ለማቅረብ በተያዘው ጥረት እንዲተባበሩን ጥሪያችንን እናቀርባለን ሲል የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አዲሱ ስርጭታችንን በዚሁ ሊገባደር ነው።
የሚገርም ነው።
የምትጠየቃቸውን ጥያቄዎች ለራዲዮ መጽሔት አቆይቼልሃለሁ። ለአንድ ምርጥ ዜማ ሰዓት እንዲገኝልን
ቀደም ሲል ጀምረናልና ለምን የቴሪና እንዳናጫወት
ግሩም
ብትፈቅድ።
በጣም እንጂ
በጣም
ሳምበሪኖ ዜማው
ለትግርኛ ፕሮግራም የመጣው ተወልደም የተዝናና ይመስለኛል። በዚህ ሙዚቃ
ገና በደንብም ሳይሰማው
በርታ
መልካም ይሽት
ይመችህ
ዳግሞ